ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መጋቢት 29 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ።
አስተናጋጆቻችሁን ያዳኝ ፍሳዬና
እኔም ሶሎሞን አባተንን።
የድንበር ቁጥጥር መላላት የአፍሪቃ ዋነኛ የስጋት ምንጭና የትኩረት አካባቢ መሆኑን አንድ የአሜሪካ ባለሥልጣን አስታውቀዋል።
The question is not so much whether countries have actual weapons. The question is how can we prevent countries from getting weapons?
የምትሰሟቸው የዩናይትድ ስቴትስ የስጋት ቅነሳ መርሃ ግብሮች አስተባባሪ አምባሳደር ቦኒ ጀንኪንስ ናቸው። ጥያቄው አገሮቹ መሳሪያው አላቸው የሚለው አይደለም። ጥያቄው ሀገሮቹ መሳሪያዎቹን እንዳያገኙ እንዴት መከላከል እንችላለን ነው የሚሉት። በአብይ ርዕስ ዘገባለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ኢትዮጵያ 200 በሚሆኑ አትሌቶች ላይ ኃይል ሰጪ ንጥረ ነገር ተጠቅመው እንደሆነ ምርመራ ትጀምራለች። ምርመራውን ካላካሄደች ያለው አማራጭ የዓለም ጸረ ኃይል ሰጪ ንጥረ ነገር አገልግሎት እርምጃ እንደሚገጥማት ምናልባትም ከዓለም አቀፍ የአትሌቲክስ ፌዴሬሽን ማህበር እገዳ ሊከተልባት እንደሚችል ተገልጿል። ኃይል ሰጪ መድኃኒትን በመመርመር ረገድ አይኤኤኤፍ ወሳኝ ደረጃ ላይ ካስቀመጣቸው አምስት ሀገሮች አንዷ ኢትዮጵያ ናት ተብሏል። ሌሎቹ ኬንያ፣ ሞሮኮ፣ ኡክራይንና ቤላሩስ ናቸው። ኬንያ ሁለት የጊዜ ገደቦች ባለማጠናቀቋ የኃይል ሰጪ መድኃኒት ፍተሻ ስርዓቷን ለማስተካከል እስከ ግንቦት 12 ቀን ጊዜ ተሰጥቷታል። ሩሲያ ኃይል ሰጪ መድኃኒትን የመቆጣጠር ስርዓቷ ችግር አለበት ተብሎ ከዓለም አቀፍ የጥሎ ማለፍ ሩጫ ታግዳለች።
የሱዳን ፕሬዚደንት ዑመር ሐሰን አልበሽር የወቅቱ የሥልጣን ጊዜያቸው ከአራት ዓመታት በኋላ ሲያበቃ በፕሬዚደንትነት እንደማይቀጥሉ ገለጹ። አልበሽር ዛሬ ከእንግሊዝ የዜና አውታር ቢቢሲ ጋር ባደረጉት ቃለ ምልልስ በአውሮፓውያኑ የዘመን አቆጣጠር በ2020 ዓመተ ምህረት አዲስ ፕሬዚደንት ይኖራል ብለዋል። እኔ ደግሞ የቀድሞ ፕሬዚደንት ሆናለሁ። ስራው አድካሚ በመሆኑ ከእንግዲህ ለፕሬዚደንትነት አልወዳደርም ብለዋል። ዕድሜያቸው 72 ሲሆን በአፍሪቃ ረጅም የሥልጣን ዕድሜ ካላቸው መሪዎች አንዱ ናቸው። በአውሮፓውያኑ የዘመን አቆጣጠር በ1989 ዓ ም በመፈንቅለ መንግሥት ሥልጣን ከጨበጡበት ጊዜ አንስቶ ነው ሥልጣን ላይ ያሉት።
የደቡብ ሱዳን ተቃዋሚ መሪ ሪያህ ማቻር ከፕሬዚደንት ሳልቫኪር ጋር የሽግግር መንግሥት ለመመስረት ከ12 ቀናት በኋላ ወደ መዲናዋ ጁባ እንደሚመለሱ ገልጸዋል። በሁለቱም መካከል ያለው የስልጣን ሽሚያ ጦርነት አስከትሎ ከሁለት ዓመታት በላይ ዘልቋል። ማቻር የሚመለሱበትን ጊዜ ያስታወቁት ባለፈው ነሐሴ ወር የተፈረመው ውል መተግበርን ለሚቆጣጠሩት ባለሥልጣኖች በላኩት ደብዳቤ ነው። ጁባ ከተማ ከወታደራዊ ኃይሎች ነጻ እስከሆነችበት ጊዜ ድረስና የእሳቸውን ደህንነት የሚጠብቁ ወታደሮች በመዲናይቱ እስከሚመድቡበት ጊዜ ድረስ አልመለስም ብለው ነበር። በደቡብ ሱዳን ያለው የተባበሩት መንግስታት ድርጅት ተልእኮ 802 የሚሆኑ የማቻር አማጽያን ወደ ጁባ በማጓጓዝ እንደረዳ ትላንት ገልጿል።
ሶማሊያ ከዓለም አቀፍ የገንዘብ ተቋማት ጋር ያላትን ግንኙነት በማሻሻል በኩል ጉልህ ስኬት ማሳየቷን ዓለም አቀፉ የገንዘብ ድርጅት አይኤምኤፍ ገለጸ። አይኤምኤፍ ትናንት ባወጣው መግለጫ በሶማሊያ የገንዘቡ ድርጅት ኃላፊ ሮጀሪዮ ዛንዳሜላ የአስተዳደር ሁኔታን ማሻሻል፣ የገንዘብ አያያዝንና በገንዘባዊ ዘርፍ ልማት ማዳበርን በሚመለከቱ ፖሊሲዎች ላይ አተኩረው ለመነጋገር ናይሮቢ ላይ ለሰባት ቀናት ያህል ከሶማሊያ ባለሥልጣናት ጋር ተሰብስበዋል። ሶማሊያ ራሷን መልሳ ለመገንባት እንዲሁም ማኅበረሰባዊና የኢኮኖሚ መሠረተ ልማት ለመዘርጋት የምታደርገው ጥረት ውጤት እያሳየ ነው ሲሉ ዛንዳሜላ አሞግሰዋል። ሶማሊያ አምና ያገኘችው እድገት በ3.7% ተገምቷል። ይሁንና የጸጥታ ዋስትና ባለመኖሩና ጦርነት የሚያስከትለው ውድመት በመቀጠሉ በግብር መሰብሰብና ለሕዝቡ አገልግሎት በማቅረብ ተግባር ላይ ችግር እንዳለ ዛንዳሜላ ጠቁመዋል።
በሌላ የሶማሊያ ዜና ደግሞ የማንነቱ ያልታወቀ አይሮፕላን ትላንት ሌሊት በመካከለኛው ጁባ ክልል ጂቢል ከተማ በሚገኘው የአልሸባብ አምባ ላይ ድብደባ እንዳካሄደ ከደቡባዊ ሶማሊያ የደረሱ ዘገባዎች ገልጸዋል። ቢያንስ 8 የአልሸባብ አማጽያን እንደተገደሉ የሶማሊያ ጁባይላንድ ባለስልጣኖች ተናግረዋል። ወሬው በነጻ ምንጭ አልተረጋገጠም። አልሸባብ ጋር ላይ የተፈጸሙ ድብደባ በርካታ ብረት ለበስ መኪኖችን እንደደመሰሰ እማኞች ጠቁመዋል። በሶማሊያ ያለው የአፍሪካ ህብረት የሰላም ጥበቃ ተልእኮ ወታደራዊ ኃይሉና የሶማሊያ ወታደሮች በታችኛው ሸበሌ ክልል በርካታ የአልሸባብ ወታደራዊ አዛዦችን ገለናል ሲል ባለፈው ማክሰኞ ጠቁመዋል። 6 የአልሸባብ ወታደራዊ አዛዦች መገደላቸውን መግለጫው ገልጿል። በሌላ ዜና ደግሞ በሶማሊያ መዲና ሞቅዲሾ በተፈጸመ የሞርታር ጥቃት ቢያንስ 2 ሰዎች ሲገደሉ 13 ቆስለዋል። ዘገባዎች እንደሚሉት ማካ አልሙካራ በተባለው የሰዎች ትልልፍ የሚበዛበት መንገድ ላይ በርካታ ትልልቅ ፍንዳታዎች ተሰምተዋል።
ጅቡቲ ነገ አርብ የወቅቱ ፕሬዚደንት እስማኤል ኦማር ጌሌ ያሸንፉበታል ተብሎ በስፋት የሚጠበቀውን ምርጫ ታካሂዳለች። በአውሮፓውያኑ የዘመን አቆጣጠር በ1999 ዓ ም ጀምሮ በሥልጣን ላይ የቆዩት ሚስተር ጌሌ ለሌላ የሥልጣን ዘመን የሚወዳደሩት የሀገሪቱ የሰብአዊ መብቶች ሁኔታ አሳሳቢ መሆኑ እየተነገረ ባለበት ወቅት ነው። በመጽሔት ዝርዝር ዘገባለን።
የሮማው ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ከአስር ቀናት በኋላ ሌዝቦስ በተባለችው የግሪስ ደሴት የተጠለሉትን ስደተኞች ለማነጋገር እንደሚሄዱ ዛሬ የወጣ የቫቲካን መግለጫ ጠቁሟል። ርዕሰ ሊቃነ ጳጳሳቱ ከግሪስ ኦርቶዶክስ ቤተ ክርስቲያን መሪ ፓትርያርክ ባርቶሎሜና ከሀገሪቱ ፕሬዚዳንት የቀረበላቸውን የጉብኝት ግብዣ እንደተቀበሉ ቫቲካን ገልጿል። የስደተኞች ችግር ዓለም አቀፍ ትኩረት እንዲያገኝ የታቀደ ተምሳሌታዊ ጉብኝት ተደርጎ ታይቷል።
ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር ቅርበት ያላቸው ሰዎች ሙስና ውስጥ መግባታቸውን ፓናማ ከሚገኝ አንድ ተሟጋች ኩባንያ ሾልከው የወጡ ሰነዶች አመልክተዋል የሚለውን ወሬ ፑቲን አስተባብለዋል። የፓናማ ወረቀቶች የሚሏቸው ሰነዶች የምዕራቡ ዓለም ሩሲያን ለመጉዳት የሚካሄደው ዘመቻ አካል ናቸው ብለዋል። የሩሲያው መሪ ዛሬ በሴንት ፒተርስበርግ ለሚዲያ ሲናገሩ ሾልከው ወጡ የተባሉት ሰነዶች የሀገራቸውን ስም ለማጥፋት የሀገሪቱ ሕብረተሰብ በባለሥልጣኖችና በአስተዳደራዊ አካላት ላይ እምነት እንዳይኖሩ ለማድረግ እንዲሁም ሕዝቡን ለማባላት የታቀደ ነው ሲሉ ከሰዋል። የዊኪሊክስ መስራች ጁሊያን አሳንጅ ያለውን በመጥቀስም በፓናማ ወረቀቶች ጀርባ ያለው የዩናይትድ ስቴትስ መንግሥት ነው ብለዋል። በጀርባው ያሉት የዩናይትድ ስቴትስ ባለሥልጣኖችና ኦፊሴላዊ አካሎች መሆናቸውን አሁን ዊኪሊክስ አሳይቶናል ብለዋል።
የሶሪያ መንግሥት የሰብአዊ እርዳታ እንዳይታደል ፈቃድ ከለከለ በማለት አንድ ከፍተኛ የተባበሩት መንግሥታት ድርጅት ባለሥልጣን ወንጅለዋል። በብዙ ሺዎች ለሚገመቱ ሊደረስባቸው ለማይቻል የውጥር ጉዳተኞች እርዳታ እንዳይታደል የሶሪያ መንግሥት አግዷል ተብሏል። ሊዛ ሽላይን ከጄኔቫ ዘገባ ልካለች። ትዝታ በላቸው ታቀርበዋለች።
የተባበሩት መንግስታት ድርጅት ልዩ አማካሪ ኢያን ኤግላንድ ይህን ያለፈውን ሳምንት አሳዛኝ ሲሉ ገልጸዋል። በጦርነት ቀጠና ውስጥ ለሚገኙና ሊደረስባቸው ከባድ የሆነ 287,000 ለሚሆኑ ሶሪያውያን የእርዳታ ቁሳቁስ ለማድረስ የተባበሩት መንግስታት ድርጅት ከመንግስት ፈቃድ ለማግኘት 4 ቀናት እንደጠበቀ ተናግረዋል። 5 የከባድ መኪና ምግብና የሌሎች ቁሳቁስ እርዳታ ጭነቶች የሶሪያን መንግስት ፈቃድ እየተጠባበቁ ነው ብለዋል ኤግላንድ። የተራዶ ድርጅቶች ባለፈው ሳምንት እርዳታ ሊያቀርቡ የቻሉት 45,000 ለሚሆኑ ሰዎች ብቻ መሆኑንና የሶሪያ ተቃዋሚዎችም የእርዳታ እህል እንዳያልፍ መንገድ እንደሚዘጉ ገልጸዋል። ጦርነት ከሚካሄድባቸው 18 አካባቢዎች 15ቱ መንግስት ቁጥጥር ስር ስለሚገኙ ዋናው ተጠያቂ ግን መንግስት ነው ብለዋል። የተባበሩት መንግስታት ድርጅት በእነዚህ አካባቢዎች የህፃናት ክትባት ዘመቻ የማካሄድ እቅድ እንዳለውም ገልጸዋል። የመንግስታቱ ድርጅት ልዩ አማካሪ ኢያን ኤግላንድ
There are problems in many places in going as planned. The appeal to the government
ወደ አብዛኞቹ ቦታዎች ለመድረስ ችግር አለ። በጎ ፈቃደኞችና የጤና ባለሙያዎች በሚሊዮኖች ለሚቆጠሩ ህፃናት የተላላፊ በሽታ መከላከያ ክትባት ከመስጠት እንዳያስቆሙ እየተማጸን ነው።
በዚህ ጨለምተኛ በሆነ በሶሪያ ሁኔታ አንድ አወንታዊ ጉዳይ በጦርነት ከተበጣጠቁ 4 ከተሞች የተባበሩት መንግስታት ድርጅት የቆሰሉና ህሙማን ለማውጣት ፈቃድ ማግኘቱ ነው ብለዋል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። እስላማዊ መንግሥት ነኝ የሚለው ጽንፈኛ ቡድን ከሶሪያ ዋና ከተማ ደማስቆ በስተ ሰሜን ምስራቅ ከሚገኝ ቦታ 300 የሲሚንቶ ፋብሪካ ሠራተኞችን እንደጠለፈ የሶሪያ መንግሥት ቴሌቪዥን ዘግቧል። ሠራተኞቹ የተጠለፉት አልባዲያ ከሚባለው የሲሚንቶ ፋብሪካ እንደሆነ ዘገባዎች ጠቁመዋል። የኩባንያው ባለሥልጣኖች ከሠራተኞቹ ጋር ግንኙነት ለመፍጠር እንዳልቻሉ ገልጸዋል። የዜናው ሰዓት አበቃ። እስከ ምሽቱ 4 ሰዓት አብራችሁን ቆዩ።
ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርዝ፣ በ22 ሜትር ባንድ በ13860 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መጋቢት 29 2008 ዓ.ም ምሽት ፕሮግራም ነው።
በኢትዮጵያ በኬንያና በታንዛኒያ ያለውን የኢንተርኔትና የስልክ አገልግሎት የሚመለከት ውይይት በምሽቱ የሳይንስና ሕይወት ዝግጅት ይቀርባል።
በመጀመሪያ እኔ የምወደው ነገር አለ ሐሳብን እንዴት ብዬ ነው በደንብ ሰው ጋር ማድረስ የምችለው ብዬ አስባለሁ። የመጀመሪያው እኔ እንዴት ይገባኛል ነው። ከዛ የገባኝን ነገር ደግሞ እንዴት ያ ሰው እኔ እንደገባኝ ቢያስ ወይ ደግሞ ወደ እኔ ሀሳብ እንዴት ይጠጋል ብዬ አስባለሁ።
አርቲስትነት በኢትዮጵያ ብቻ ሳይሆን ባደጉትም ሀገሮች ከባድ ነው። በጣም ፈታኝ የሙያ ዘርፍ ነው። በታዳጊ ሀገርና እኛም ሀገር ደግሞ ሲሆን እጅግ በጣም አስቸጋሪ ሁኔታዎች አሉት። እንግዲህ አንድ ለእናቱ የሚባለው አርት ስኩል ከዛ 20 ተማሪዎች ይመረቃሉ እና ከዛ ስራ ነው የምትፈልገው። በጊዜው ፉልታይም ስቱዲዮ አርቲስት መሆን እጅግ በጣም ፈታኝና ከባድ ነገር።
አማኑኤል ተገኔና ዳዊት አበበ ይባላሉ። በቅርቡ በኒውዮርክ ከተማ በተካሄደው ዓለም አቀፍ የሥነ ጥበብ አውደ ርዕይ የተሳተፉ ወጣት ሰዓሊያን ናቸው። ስለ ኤግዚቢሽኑ፣ ስለ ጥበብ ሥራዎቻቸውና በአሁኑ ወቅት በኢትዮጵያ ስላለው የሥነ ጥበብ አቀባበል በምሽቱ የባህልና ማኅበረሰብ ይወያያሉ። በሁለተኛው አጋማሽ ጠብቋቸው።
እስከ ምሽቱ 4 ሰዓት አብራችሁን ቆዩ። ክቡራትና ክቡራን አድማጮች፣ አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የድንበር ቁጥጥር መላላት የአፍሪቃ ዋነኛ የስጋት ምንጭና የትኩረት መሆኑን አንድ የአሜሪካ ባለሥልጣን አስታውቀዋል። የድንበር ቁጥጥርን ማጥበቅ አሸባሪዎችን እንቅስቃሴ ሊገታ እንደሚችል የዩናይትድ ስቴትስ የስጋት ቅነሳ መርሃ ግብር አስተባባሪ አምባሳደር ቦኒ ጃንክስ ለአሜሪካ ድምፅ በሰጡት ቃል መክረዋል። ጅምላ ጨራሽ መሳሪያዎችን ለመስራት የሚያገለግሉ ግብዓቶች በአሸባሪዎች እጅ እንዳይገቡ ለማድረግ በተባበሩት መንግስታት ድርጅት በተላለፈው ውሳኔ ላይ የመከረው የአዲስ አበባ ጉባኤ ተጠናቋል። እስክንድር ፍሬው ዝርዝር አለው።
እንደ አውሮፓውያን አቆጣጠር በ2004 በተባበሩት መንግስታት ድርጅት የጸደቀውና 1540 ተብሎ የሚጠራው ውሳኔ የአሸባሪዎችን የመሳሪያ ምንጭ ለማድረቅ ያለመ ነው። አሸባሪዎቹ የኒኩሌር፣ የኬሚካልና የባዮሎጂካል መሳሪያዎች እንዳይኖራቸው ለማድረግ እንዲሰሩ መንግስታትን ይጠይቃል ውሳኔው። በዚህ ውሳኔ አተገባበር ላይ ያተኮረ ጉባኤም ነው በአፍሪካ ህብረት የተካሄደው። በጉባኤው የዩናይትድ ስቴትስን የልዑካን ቡድን የመሩት የስጋት ቅነሳ ፕሮግራሞች አስተባባሪ አምባሳደር ቦኒ ጀንኪንስ ውሳኔውንና በአፍሪካ ያሉ ስጋቶችን አብራርተዋል። የኒኩሌር፣ የኬሚካልና የባዮሎጂካል የጦር መሳሪያዎች ጉዳይ ከአፍሪካ ተጨባጭ ሁኔታ ጋር እንዴት እንደሚገናኝም አስረድተዋል። እርሳቸው ለአሜሪካ ድምፅ እንዳሉት በዚህች አህጉር የሚተኮረው መሳሪያዎቹን ለመስራት በሚያስፈልጉት ግብዓቶች ላይ ነው።
The question is not so much whether countries have actual weapons. The question is how can we prevent countries from getting weapons?
ጥያቄው አገሮቹ መሳሪያው አላቸው ወይ የሚለው አይደለም። ጥያቄው አገሮቹ መሳሪያዎቹን እንዳያገኙ እንዴት መከላከል እንችላለን የሚለው ነው። ከዚህም በላይ ግን የትኛውም አይነት አሸባሪ ቡድን የኒውክሌር መሳሪያ ለመስራት የሚያስፈልጉትን ጥሬ ዕቃዎች አሊያም የባዮሎጂካልና የኬሚካል መሳሪያ የሚያስፈልጉትን ግብዓቶች እንዳያገኝ እንዴት መከላከል እንችላለን የሚለው ነው። የኬሚካል ጦር መሳሪያ ለመስራት የሚያስፈልጉት ግብአቶች ለምሳሌ በየትኛውም የዓለም አካባቢ በትናንሽ ኢንዱስትሪዎች ውስጥ ይገኛሉ። የባዮሎጂካል የጦር መሳሪያ ለመስራት የሚያስፈልጉትም በቤተ ሙከራዎች ይገኛሉ። ስለዚህ እነዚህ መሳሪያዎች ለመስራት የሚያስፈልጉት ንጥረ ነገሮች አፍሪካን ጨምሮ በመላው ዓለም ይገኛሉ።
ከዚህም በተጨማሪ መሳሪያዎቹን ለመስራት የሚያስፈልጉት ንጥረ ነገሮች ከአንዱ ሀገር ወደ ሌላው እንዳይጓጓዙ የድንበር ቁጥጥርን ማጠናከር እንደሚገባ አምባሳደር ጂንኪንስ ተናግረዋል። የተባበሩት መንግስታት ድርጅትን ውሳኔ ከመተግበር አንጻር በአፍሪካ ያለው ሁኔታ ተስፋ ሰጪ መሆኑን አምባሳደሯ ያምናሉ። በዚህ ርዕስ ላይ ጉባኤ ሲካሄድ ያሁኑ ሶስተኛው መሆኑን በማስታወስም የሀገሮች ግንዛቤ መጨመሩንና አብዛኛው ውይይትም በአተገባበሩ ላይ መሆኑን መታዘባቸውን አመልክተዋል። በአህጉሪቱ ካሉ ስጋቶች የበለጠ አሳሳቢው ምን እንደሆነ ጠይቂያቸው የድንበር ቁጥጥርን አስቀድመዋል።
በጣም የሚያሳስቡን ጉዳዮች አንዱ የድንበር ቁጥጥር ነው። ምክንያቱም በድንበር የሚደረጉ ዝውውሮችን መቆጣጠር ከመንግስታት ውጪ ያሉ አካላት የኒውክሌር መሳሪያ ለመስራት የሚያስችሉ ጥሬ እቃዎች እንዳያገኙ ማድረግ ዋነኛው መንገድ ነው። ሌላው አሳሳቢ ነገር ደግሞ ዓለም አቀፍ የሆነው የጤና ጉዳይ ነው። ከኢቦላ ወረርሽኝና ከዚካ ቫይረስ መከሰት ጋር ተያይዞ የተወሰኑ የአፍሪካ ሀገሮችን ጨምሮ 50 ሀገሮችን የሚያካትት ዓለም አቀፍ የጤንነት አጀንዳ የተባለ ፕሮግራም አለን። የተላላፊ በሽታዎችን ስጋት ለመቀነስ እየሰራን ነው። ይህ የጤናና የጸጥታው ዘርፍ ማህበረሰብ በጋራ እንዲሰሩ የሚችሉበት መንገድ ነው።
በአጉሪቱ ስላሉ ስጋቶች ሲነሳ የኬሚካል ጦር መሳሪያ የሚለው በቶሎ ወደ አእምሮ አይመጣም ያሉት አምባሳደር ጀንኪንስ ጉባኤው ግን ይሄንን ርዕስ ጨምሮ በተለያዩ አሳሳቢ ጉዳዮች ላይ መምከሩን አስታውቀዋል። ከኒውዮርክ የመጡ የዘርፉ ባለሙያዎችም በጉዳዩ ላይ ከአፍሪካውያን ጋር መምከር እንደቻሉ አብራርተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።
የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በፌዴራል አቃቤ ሕግና በዘላለም ወርቅ አገኘሁ መዝገብ በሽብር ተከሰው እስር ቤት በሚገኙ 5 ሰዎች መካከል ሲያሰማ የነበረውን ውሳኔ ለዛሬ እንዳልደረሰለት አስታወቀ። መለስካቸው አመሃ ተከታትሎታል።
የፌዴራል አቃቢ ሕግ ከአንድ ዓመት ከመንፈቅ በፊት እነ ዘላለም ወርቅ አገኙ በሚል የክስ መዝገብ በሽብር ወንጀል ክስ ከመሠረተባቸው 10 ሰዎች መካከል እንዲከላከሉ በተበየነባቸው በ5ቱ ሰዎች ጉዳይ ላይ ሊሰጠው የነበረው ውሳኔ ለዛሬ እንዳልደረሰለት የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት አስታወቀ። ፍርድ ቤቱ ቀደም ሲል ነሐሴ 14 ቀን 2007 ዓ.ም በሰጠው ብይን ዘላለም ወርቅ አገኘሁ፣ ዮናታን ወልዴ፣ ሰለሞን ግርማ፣ ባህሩ ደጉና ተስፋዬ ተፈሪ አቃቤ ሕግ ያቀረበባቸውን ክስ እንዲከላከሉ ወስኖባቸው ሲከላከሉ ቆይተዋል። ይኸው ፍርድ ቤት የካቲት 5 ቀን 2008 ዓ.ም በሰጠው ትዕዛዝ ደግሞ አቃቤ ሕግና ተከሳሾቹ የክርክር ማቆሚያ ጽሑፋቸውን ከመጋቢት 29 ቀን 2008 ዓ.ም በፊት ለፍርድ ቤቱ እንዲያስገቡ በዛሬው ዕለት ደግሞ ውሳኔ ለመስጠት ቀጠሮ ቆርጦ ነበረ። ፍርድ ቤቱ ውሳኔውን ሰርቶ አለማጠናቀቁ እንዳለ ሆኖ ግን 10ኛ ተከሳሽ አቶ ተስፋዬ ተፈሪ ለፖሊስ የሰጡት ቃል በማስገደድና በኃይል የተገኘ መሆኑን በፌዴራል አንደኛ ደረጃ ፍርድ ቤት ማስመዝገባቸውን ጠቅሰው ይኸው መዝገብ መጥቶ እንዲመረመርላቸው ቢጠይቁም እስከ ዛሬ መዝገቡ እንዳልደረሰው ፍርድ ቤቱ ገልጿል። ስለሆነም መዝገቡ እንዲመጣ ትእዛዝ ሰጥቶ ሚያዝያ 6 ቀን 2008 ዓ.ም ውሳኔውን ለማሰማት ተለዋጭ ቀጠሮ ሰጥቷል። የፌዴራሉ ከፍተኛ ፍርድ ቤት ነሐሴ 14 ቀን 2007 ዓ.ም በዚሁ መዝገብ ላይ በሰጠው ብይን ከአስሩ ተከሳሾች መካከል የቀድሞ አንድነት ፓርቲ አመራር አባላት ሀብታሙ አያሌውና ዳንኤል ሽበሺ፣ የአረናው አብርሃ ደስታ፣ የሰማያዊ የሸዋስ አሰፋና በፓርቲ አባልነታቸው የማይታወቁት አብርሃም ሰለሞን አቃቢ ሕግ ያቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ እንዳሰናበታቸው አይዘነጋም። አቶ አብርሃ ደስታ፣ አቶ የሸዋስ አሰፋና አቶ ዳንኤል ሽበሺ በተከሰሱበት ወንጀል ነጻ ቢባሉም ፍርድ ቤትን በመድፈር ተፈርዶባቸው ዛሬም ወህኒ ቤት ይገኛሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ተከታዩ የመጽሔት ዘገባ እናልፋለን። የቢሾፍቱ መሰናዶ ትምህርት ቤት ተማሪዎች ትናንትና ዛሬ የተቃውሞ ሰልፍ ለማድረግ ሙከራ ማድረጋቸውንና በፖሊስ መደብደባቸውን ተማሪዎችና ነዋሪዎች ገልጸዋል። የአፋን ኦሮሞ ዝግጅት ክፍላችን ባልደረባ ሶራ ሀለኬ ያጠናቀረው ዘገባ አለ፣ ጽዮን ግርማ ታቀርበዋለች።
በከተማይቱ የሚገኙ የአንደኛና የሁለተኛ ደረጃ ትምህርት ቤት ተማሪዎች ሰሞኑን በየትምህርት ቤታቸው ቅጥር ግቢ ውስጥ ተቃውሞ ሲያሰሙ እንደነበር የተናገሩት የዓይን እማኞች ከ50 በላይ ተማሪዎች መታሰራቸውን ገልጸዋል። መረጃውን ለአሜሪካ ድምጽ ያደረሰን አንድ የዓይን እማኝ ስለነበረው ተቃውሞ ሲናገር ቀደም ሲል የታሰሩ ተማሪዎችና መምህራን እንዲፈቱ የሚጠይቁ ድምጾችን እያሰሙ ተቃውሞ ሲያቀርቡ እንደነበር ተናግሯል።
መጋሎ ባዳሳ ገደማ ድምጽ መጋላ ቢሾፍቱ ጉያርና በራቶኒ መናበሩን ሰቆጣይና ቢሾፍቱ የሮ ሞርሚ ቻኒ ጣገስነቲ ፖሊስ ፌደራል አስተምራን በራቶታ
በራሳ አባላለሁ። የቢሾፍቱ መሰናዶ ትምህርት ቤት ተማሪዎች የተቃውሞ ሰልፍ ባደረጉበት ጊዜ ፌዴራል ፖሊስ ገብቶ ብዙ ተማሪዎችን ደብድቦ ወደ እስር ቤት ወስዷቸዋል። ትናንትም እዚሁ ትምህርት ቤት ውስጥ ሰልፍ ነበር። 5 ሴትና 7 ወንድ ተማሪዎች ታስረዋል።
በከተማው ሰሞኑን ስለተፈጠረው ሁኔታ አንድ ሌላ የዓይን እማኝ ሲናገር ተማሪዎቹ በተቃውሞ ያነሷቸው ጥያቄዎች ግልጽ ነበሩ ይላል።
ቢሾፍቱ ከተማና አካባቢው ሰሞኑና አሁንም የተማሪ ተቃውሞ ቀጥሎ ውሏል። ካለፈው ሳምንት ጀምሮ ቢሾፍቱ ዲባዩ አንደኛ ደረጃ ትምህርት ቤት ዝግ ነበረ። ቦሌ አንደኛ ደረጃ ትምህርት ቤት፣ ቢሾፍቱ ሁለተኛ ደረጃ ትምህርት ቤት፣ ቢሾፍቱ መሰናዶ ትምህርት ቤት እነኝና ሌሎቹ ተቃውሞ አንስቶ ነበር የተማሪዎቹ። ትምህርት ቤቱም ትምህርት የመማርና ማስተማር ሂደቱም ለጊዜ ተቋርጧል። የተማሪዎች ጥያቄ ለምሳሌ ከባየ ትምህርት ቤት ብነሳል፣ እኛ ውሃ የለንም፣ መብራት የለንም፣ መንገድ የለንም። ከዚህ ካልሲየም ካርቦኔት የሚባል ማዕድን ነበረ። ያ ማዕድን ይዞ ጭኖ የሚሄዱት አዋራ አንስቶ አርሶ አደሩ ማሳ ላይ ኃይለኛ አዋራ ስለሚነሳ የእርሻ ጊዜ በጣም ኃይለኛ ችግር ስለሚፈጥር ይሄ ነገር ይቆምልን፣ መንገድ ይሰራልን፣ መብራት ይግባልን፣ ውሃም ይግባልን ብሎ ነው ጠየቁት። በዋነኝነት ይሄን ነበረ ተቃውሞ። ወደ ቢሾፍቱ ሁለተኛ ደረጃ ትምህርት ቤት፣ ወደ መሰናዶ ትምህርት ቤት፣ ወደ ቦሌ አንደኛ ደረጃ ትምህርት ቤት ተስፋፍቶ ነበረ። የእነኝን ተማሪዎችም የታሰሩ ተማሪዎች ይውጡልን የሚሉ ነበረ። ብዙዎቹ ታስሯል፣ ብዙዎቹ ደግሞ ተደብድበዋል፣ ብዙዎቹ ደግሞ ፈርቶ ከትምህርት ቤት ቀርተዋል። ብዙ ተማሪ የታሰሩበት ቦታ ቀበሌ 5 የሚባል የፖሊስ ጣቢያ ነበረ። እዛ ነው የታሰሩት። ብዙዎቹ መምህራንም አሉ፣ ከአዳ ወረዳም የመጡ አለ፣ ከቢሾፍቱ ከተማ የመጡም አሉ። ከአዳ ወረዳም፣ ከጨለባ ትምህርት ቤት፣ ከድሬ ትምህርት ቤት፣ ከተለያዩ ትምህርት ቤት እንግዲህ ከተለያዩ ቦታ ነው መጥቶ እዛ የታሰሩት። እስር ቤት ነው የሚገኙት አሁን ብዙ ተማሪና መምህራን።
ታስረዋል ያላቸውን ተማሪዎች በስም ጠርቶ የሚናገረው ይሄው የዓይን እማኝ በትናንትናው ዕለት በቢሾፍቱ ሁለተኛ ደረጃ ትምህርት ቤት ፖሊሶች ሲቪል ለብሰው ተማሪ ለመያዝ ሲሞክሩ በተማሪና በፖሊስ መካከል አለመግባባት ተፈጥሮ ተማሪዎች መታሰራቸውን ገልጿል። በዚህ ጉዳይ ላይ አስተያየታቸው እንዲሰጡን የጠየቅናቸው የቢሾፍቱ ከተማ የጸጥታ ኃላፊ አቶ አሰቦ በትምህርት ቤቶቹ ምንም አይነት የተቃውሞ ሰልፍ አለመኖሩን ገልጸው መስታወት ሰብረዋል የተባሉ ተማሪዎች ታስረዋል ይላሉ።
ማና በሩምሳ አካት ደርበተን ይሩ ጨርሰን ይሩ ከናማላይ ወን ብራውን ተኮኝ ይሩ ጆሌን
ትምህርት ቤቱ ላይ ድንጋይ የወረወሩ አሉ፣ መስታወት የሰባበሩ አሉ። በዚህ ውስጥ የተሳተፉ 2 ሰዎች ታስረዋል። ጉዳያቸው እየተጣራ ነው።
ተማሪዎቹና ነዋሪዎች በበኩላቸው በሰልፉ ተሳትፈዋል የተባሉ በርካታ ተማሪዎች አሁንም በእስር ቤት እንደሚገኙ ይናገራሉ።
ጅቡቲ ነገ አርብ የወቅቱ ፕሬዚደንት እስማኤል ኦማር ጉሌ ያሸንፋሉ ተብሎ በስፋት የሚጠበቀውን ምርጫ ታካሄዳለች። እንደ አውሮፓ አቆጣጠር 1999 ዓ.ም ጀምሮ በስልጣን ላይ የቆዩት ጉሌ አሁን ለሌላ የስልጣን ዘመን የሚወዳደሩት የሀገሪቱ የሰብአዊ መብቶች ሁኔታ አሳሳቢ መሆኑ እየተነገረ ባለበት ወቅት ነው። መሐመድ ዩሲፍ ከናይሮቢ ያደረሰን አጭር ዘገባ አለ፣ ሰለሞን ክፍሌ ያቀርበዋል።
እስማኤል ኦማር ጉሌ ዘንድሮ ለአራተኛ ጊዜ መሆኑ ነው ለፕሬዝደንትነቱ ሥልጣን ሲወዳደሩ። እንደ አውሮፓ አቆጣጠር በ2016 ዓ ም ማለትም በያዝነው ዓመት ሥልጣን አስረክባለሁ ሲሉ ቃል ቢገቡም ተግባራዊ እንዳላደረጉት ግልጽ ሆኗል። ሚስተር ጉሌ በአሁኑ ምርጫ 6 ተቀናቃኞች ቢኖሯቸውም አንዳቸው እንኳ በቅርበት ሲከተላቸው አይታይም። እርግጥ አንዳንድ የተቃዋሚ ፓርቲዎች ከምርጫው ራሳቸውን አግለዋል፣ የምርጫ ኮሚሽኑ ገለልተኛ አይደለም ነው ክሳቸው። መገናኛ ብዙሃኑም በቂ ሽፋን እንደማይሰጧቸውና ደጋፊዎቻቸው እየተያዙ እንደሚታሰሩም ይናገራሉ። ጅቡቲ በቀይ ባህር ላይ የምትገኝ ስትራቴጂያዊ ሀገር በመሆኗ ዩናይትድ ስቴትስ፣ ፈረንሳይና ጃፓን ሶስቱም ጠቃሚ የተባሉ ወታደራዊ ሰፈሮች አሏቸው። ቻይናም በጅቡቲ የባህር ኃይል ጦር ሰፈር እንደምትገነባ ባለፈው ጥር አስታውቃለች። በአጠቃላይ እነዚህ ሁሉ የባዕዳን ወታደራዊ ቤዞች ለዚያች ትንሽ ሀገር ኢኮኖሚ እድገት ቁልፍ መሆናቸው ይታመናል። የአካባቢው የፖለቲካ ጉዳዮች ተንታኝ አብዲዋሃ ሼክ አብዲሳምል ሲናገሩ ትልቁ ቁም ነገር ሀገሪቱ መረጋጋቷ ነው ብለዋል።
አንድ እንኳ ችግር ካለ ጅቡቲ በሌሎች የአፍሪካ ሀገሮች የደረሰውን አይነት የፖለቲካ ሁከት የመሸከም አቅም የላትም።
የጅቡቲ ባለሥልጣናት ባለፈው ሳምንት አንድ የቢቢሲ ጋዜጠኞችን ቡድን ለአጭር ጊዜ አስረው ከቆዩ በኋላ ከሀገር አባረዋል። ይህን የሀገሪቱን ባለሥልጣናት እርምጃም የሳንሱር ተግባር ሲል ሲፒጄ ማለትም ኮሚቴ ቱ ፕሮቴክት ጀርናሊስት የተሰኘው የጋዜጠኞች መብት ተከራካሪ ድርጅት ነቅፏል። በጅቡቲ ነገ የሚካሄደው ፕሬዝደንታዊ ምርጫ ውጤት ነገ ማታውኑ ይገለጻል ተብሎ ይጠበቃል።
ተከታዩ የመጽሔት ዘገባ ወደ ኬንያ ይወስደናል። ኬንያ በአውሮፓውያኑ የዘመን አቆጣጠር በ2007 ዓመተ ምህረት ያካሄደችውን አጠቃላይ ምርጫ ተከትሎ በተቀሰቀሱ ሁከቶችና ተፈጽመዋል በተባሉ ወንጀሎች ውስጥ እጆቻቸው ነበሩ ተብሎ በኬንያ ምክትል ፕሬዚደንትና በአንድ የሀገር ውስጥ ራዲዮ ጣቢያ ሥራ አስኪያጅ ላይ የቀረቡ ክሶችን ዓለም አቀፍ የወንጀል ፍርድ ቤት ሰርዟል። ይህ የፍርድ ቤቱ ውሳኔ ሀገሪቱ በሚቀጥለው ዓመት ምርጫዎች ላይ ከፍተኛ በምታካሄደው የመጪ ምርጫዎች ላይ ከፍተኛ አንድምታ እንደሚኖረው እየተነገረ ነው። ከናይሮቢ መሐመድ ዩሱፍ ያጠናቀረው ዘገባ አለ፣ ቆንጅታዬ ታቀርበዋለች።
በብዙ ሺዎች የተቆጠሩ የኬንያዋ ሪፍት ቫሊ ክፍለ ግዛት ነዋሪዎች ዓለም አቀፉ ፍርድ ቤት በምክትል ፕሬዚደንት ዊሊያም ሩቶ ላይ የተመሰረቱት ክሶች እንዲሰረዙ በመወሰኑ ጎዳና ላይ ወጥተው ደስታቸውን ሲገልጹ ነው የሚሰሙት። ኮሎኔል ሙዬማ የገዢው የዮቤልዩ ጥምረት ፓርቲ አባል የሆነው የኒውፎርድ ዋና ጸሐፊ ናቸው።
It boasts as in politically very seriously. Both nationally and in his
በፖለቲካው ረገድ በአገር አቀፍ ደረጃም ሆነ በሪፍት ቫሊ ክፍለ ግዛት አካባቢ በጣም ያጠናክራቸዋል። ምክንያቱም ከዚህ በኋላ ያለ አንዳች ስጋት በነጻነት መስራትና ውሳኔ መስጠትም ይችላሉና።
ኬንያዊ የፖለቲካ ተንታኝ ባራክ ሙሉካ በበኩላቸው በሚቀጥለው ዓመት በሚካሄደው ምርጫ ሩቶ ለፕሬዝደንትነት የሚወዳደሩ ከሆነ የማያሻማ ተመራጭ ላይወጣበት ይችላል ይላሉ። በተጨማሪም ፉክክሩ ከፕሬዝደንት ኡሁሩ ኬንያታ ጋር ሊሆን እንደሚችል ጠቅሰው ያ ከሆነ ደግሞ በ2007ቱ ምርጫ ወደ ብጥብጥ ያመራውን የብሔረሰባዊ ግጭት እንደገና ሊቀሰቅሰው ይችላል ይላሉ ተንታኙ።
If he calculates and he has got that popular following within Rift Valley
በሰሌቱ የሪፍት ቫሊ ህዝብ በደንብ ይደግፈኛል ብለው ከደመደሙ እንዴ ፕሬዚዳንት መሆን ሲችል በመከተልነት የሚወሰነው ለምንድን ነው ሊሉ ይችላሉ። ያ ፉክክሩን ያንረዋል።
በ2007ቱ ምርጫም ኬንያታና ሩቶ የተሰለፉት በተቃራኒ ጎራ እንደነበረ የሚዘነጋ አይደለም። ከምርጫው ተከትሎ በተነሳው ብጥብጥ ከ1100 የሚበልጡ ሰዎች መገደላቸውና 600,000 ህዝብ ከመኖሪያው ተፈናቅሏል። ኡሁሩ ኬንያታን፣ ዊሊያም ሩቶንና የሬዲዮ ጣቢያ ስራ አስኪያጁን ብጥብጥ አቀነባብረዋል፣ በሰብዕና ላይ ወንጀል ፈጽመዋል ሲል ነው አይሲሲ ክስ የመሰረተባቸው። ኬንያታና ሩቶ ታዲያ ህብረት ፈጠሩና በ2013ቱ ምርጫ አሸነፉ። ምዕራባውያን የእጅ አዙር ኢምፔሪያሊስቶች የከፈቱብን ጥቃት ነው በማለትም ኬንያውያን ዓለም አቀፉን ፍርድ ቤት እንዳይቀበሉ መቀስቀሱን ተያያዙት። ኡሁሩ ኬንያታና ዊሊያም ሩቶ ከባድ ብጥብጥ በተካሄደበት በሪፍት ቫሊ ክፍለ ግዛት ገዢ ህብረታቸው ጸበኛ ማህበረሰቦችን አስታርቋል ነው የሚሉት። ይሁን እንጂ ለበርካታ አስርት ዓመታት በመሬት ባለቤትነት ጉዳይ፣ በፖለቲካና በብሔረሰባዊ ጥያቄዎች የቀጠለው አምባጓሮ አሁንም በአገሪቱ ፖለቲካ ላይ እንዳጠላ ነው። አንዳንዶች አሁን ያለው አስተዳደር ለሁለቱ መሪዎች ብሔረሰቦች፣ ለኪኩዮችና ካላንጂዎች ያደላል ሲሉ ይከሳሉ። መንግስቱ ግን ያስተባብላል። የፖለቲካ ተንታኝ ባራክ ሙሉካ የዓለም አቀፉ ፍርድ ቤት ውሳኔ ከተጠያቂነት ማምለጥ አለ የሚል መልእክት የሚያስተላልፍ ነው ይላሉ።
ሰዎች በሀገር ውስጥ የሚነካኝ የለም፣ ዓለም አቀፍ ፍርድ ቤትም ምንም አያደርገኝም የሚል እምነት እንዲያድርባቸው ያደርጋል። ብጥብጥ እንደገና ሊቀሰቀስ ይችላል። ካካጌማ ውስጥ ብጥብጥ እንደነበር ምክር ቤቱም ውስጥ ሰው ምን አይነት ባህሪ እያሳየ እንደሆን ተመልክተናል። ይህ ሁሉ የሚያመላክተው ብጥብጡ እንደገና የመቀስቀሱ አደጋ ከፍተኛ መሆኑን ነው።
በሌላ በኩል የሀገሪቱ ጠቅላይ አቃቤ ሕግ ጊቱ ሙጋዬ መንግስታችን የፖለቲካ ሁከት የሚያቀነባበሩ ሰዎችን በተጠያቂነት የሚይዝ መንገድ ያመቻቻል እያሉ ነው። ነቃፊዎች ግን አያምኑበትም። ዓለም አቀፉ ፍርድ ቤት ኡሁሩ ኬንያታና ዊሊያም ሩቶ የተመሰረቱባቸውን ክሶች እንዲሰርዝ ያደረገው በሀገር ውስጥ የፍትህ ሂደቱ ውስጥ በተፈጸመው የፖለቲካ ጣልቃ ገብነትና ምስክሮችን የማስፈራራት ተግባር መሆኑን ተሟጋቾች ይናገራሉ።
ስምንት መቶ ሺህ ሰው በጅምላ የተጨፈጨፈበት የሩዋንዳው ብጥብጥ ልክ የዛሬ 22 ዓመት መጋቢት 29 1986 ዓመተ ምህረት ተጫረ። ዲሴምበር 23 በአውሮፓውያኑ የዘመን አቆጣጠር በ2003 ዓመተ ምህረት የዛሬ 13 ዓመት ማለት ነው፣ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ይህ ዕለት የሩዋንዳ ፍጅት መታሰቢያ ዓለም አቀፍ ዕለት ሆኖ በየዓመቱ እንዲታሰብ ወስኗል። መርሃ ግብሩ ከተከፈተ ከ2005 ዓመተ ምህረት ጀምሮ በአውሮፓውያኑ አቆጣጠር ላለፉት 11 ዓመታት ማለት ነው በ20 ሀገሮች ውስጥ እየታሰበ ይገኛል። በኒውዮርኩ የመንግስታቱ ድርጅት ጠቅላይ ጽህፈት ቤትና የተባበሩት መንግስታት ድርጅት ጽህፈት ቤቶች ባሉባቸው ሀገሮች ሁሉ ዕለቱ እየታሰበ ይውላል። አስተናጋጆቻችሁ ሰሎሞን አባትና
አዳነች ፍስሐየንን። አሁን ከስልክ አስተያየቶቻችሁ ጥቂቶቹን እናሰማለን።
ጥናስጥልን ብዬ እንደምን አላችሁ? በጣም የምወዳችሁ ግን አንድ ነገር አለ። የኢትዮጵያ ሲሆን በሙሉ ትግርኛ በትግርኛ ይናገራሉ ለኢትዮጵያ። እዛ ግን የኤርትራስ ለምን ነው እንደዚህ ብላችሁ አትናገሩም? ለምን ነው ይህን ሁሉ ሰው እየጠፋ ይህን ሁሉ ሰው እየሞት እየታሰረ ይህን ሁሉ ቤት እየፈረሰ? ጋዜጣ ያፈረህ እንዴ? ጋዜጣ አይፈራም፣ አይፈራም፣ ጋዜጣ አይፈራም። ምን እንደሆናችሁ ግን አላውቅም። ባካችሁ የኤርትራ ነገርስ በአማርኛ በደንብ እንድታስታውቁ። ለምን አያቅርማለሁ? ዮሐንስ ነው ከኖርዌይ።
ጤና ይስጥልኝ ቪኦኤዎች፣ ተስፋ ይባላለሁ ከሪችመንድ አሜሪካውያን ውስጥ ነው የምንደውለው። ዲያስፖራው ሰሞኑ ኢትዮጵያ ውስጥ በተገለጸው ረሀብ እርዳታ ለመስጠት በመሯሯጥ ላይ ነው እና የሚያስደስትና ተስፋ የሚያሰጥ ነው። ነገር ግን ገንዘብ አላላኩ ላይ በምንም አይነት መንገድ የራሱን ፊርማ ለማስቀመጥ የሚሞክር አይመስልም። ምክንያቱም በሌላ ድርጅቶች ነው ገንዘቡ የሚላከው። እኔ እንደሚመስለኝ ዲያስፖራ ወይም ተስፋ ዘሩ እምለው እኔ ተስፋ ዘር ነው እምለው ዲያስፖራ አለም ተስፋ ዘሩ ራሱ የራሱን ፊርማ የሚያስቀበጥበትን ዘዴ መፈለግ ይኖርበታል። ይኸውም ቢቻል በራሱ በኩል አንድ የሚሆን ነገር፣ ዘላቂ የሚሆን ነገር ለመስራት መጣር እንጂ ለተወሰነ ጊዜ ብቻ ወይም ስንዴ ብቻ ልኮ ማቆም አስፈላጊ አይመስለኝም። ምክንያቱም ወይም ውሃ ጉድጓዶች መቆፈር ወይም ቢቻል እርሻም እንኳን ድርጅት አቋቁሞ ጊዜያዊ መፍትሄ ሳይሆን ዘላቂ መፍትሄ የሚፈልግበት ቢፈልግ በጣም ደስ ይለኛል እና ይህንን ሀሳብ ለማቅረብ ነበረ። ቪዎች ወደፊት እንግዲህ የደወልኩ አንዳንድ ሀሳብም ሆነ ጥያቄ ካለኝ እጠይቃለሁ። አመሰግናለሁ።
ሄሎ፣ ጤና ይስጥልኝ የቪኦኤ አዘጋጆችና ድምጠኞች በሙሉ እንደምን ከረማችሁ? ፍቅረ ስላሴ ታደሰ ከካናዳ ነው የምደውለው። አቶ ቶኒ የሚባሉ ናይጄሪያዊ ቱጃር 100 ሚሊዮን ዶላር በማውጣት ለተለያዩ የአፍሪካ ሀገሮች ለ10,000 ወጣቶች የስራ እድል ከፍቶ የተነሳሱ መሆናቸውን በዘገባው አድምጫለሁ። እኚህ ግለሰብ ሊመሰገኑ ይገባል። በሌላ በኩል ደግሞ ትውልደ ኢትዮጵያዊ የሆኑት ሼክ አለሙዲ ይህን ዜና ሲሰሙ ምን ይሉ ይሆን? እሳቸውም እንደ ኢትዮጵያዊነታቸው እንደ አፍሪካዊነታቸው የድርሻቸውን ቢወጡ። አመሰግናለሁ።
ስለ አስተያየቶቻችሁ እናመሰግናለን። ክቡራትና ክቡራን አድማጮች፣ በተዘዋዋሪው ግን በነጻ በምትደውሉበት የስልክ መስመራችን በ202-205-9942 የውስጥ መስመር 14 ደውሉልን። በድጋሚ ላስታውሳችሁ፣ በነጻ የምትደውሉበት በተዘዋዋሪ የስልክ መስመራችን 202-205-9942 የውስጥ መስመር። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ነው አድራሻችን።
ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በ19 በ22 በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ባህልና ማህበረሰብ ይቀጥላል።
በቅርቡ ኒውዮርክ ከተማ ውስጥ ዓለም አቀፍ የስዕል ጥበብ አውደ ርዕይ ወይም ኤግዚቢሽን ተካሂዷል። ሁለቱ ሰዓሊያን በምሽቱ ባህልና ማህበረሰብ ወጋቸው ስለ ኤግዚቢሽኑ ስነ ጥበብ ሥራዎቻቸውና በአሁኑ ወቅት ኢትዮጵያ ውስጥ ስላለው የሥነ ጥበብ አቀባበል ይወያያሉ። ወጣት ሰዓሊያኑን አማኑኤል ተገኔንና ዳዊት አበበን ያወያየው የባህልና ማህበረሰብ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። የምሽቱም ሳምንት በቀዳሚ ክፍል ውይይታቸው ካቆሙበት ይጀምራል። ወደ ቅንብሩ እንለፍ።
ጥያቄ ማጫር አነጋጋሪ መሆኑ ነው የአንድ የጥበብ ስራ ይበልጥም ቀጣይ ህይወት የሚሰጠውና የሚያግባባ ይመስለኛል። ስራዎችህን በሚመለከቱ እንዲሁም ደግሞ የጥበቡን ዓለም በሚመለከቱ ገፋ አድርገን እንወያያለን። አማኑኤል፣ ወደ አንተ ስራዎች ልምጣ። አፍሪካዊ ምልከታ ይላል አፍሪካን ፐርስፔክቲቭ የሚለውን ነው በስራ ውስጥ አጉልተህ የምታመጣቸውን ሀሳቦች ሲጠቁም የፓስፖርት ፎቶ የሚለው በዚህ መድረክ ላይ የቀረበው ስራ እናያለን። እየተለወጠ ያለውን የባህል እንቅስቃሴ በስራዎች ውስጥ ይዞ ለማቆየት ወይም ለማሳየት የምጥር መሆኑን ስለ ስራዎችህ የቀረበው ጽሁፍ ይተርካል። እስኪ አንተም ስለ ስራዎችህ በመድረኩም ስላቀረብከው እንዲሁ በተመሳሳይ አጫውተን።
እሺ፣ ፓስፖርት ሳይዝ የሚሉ ፎቶዎችና አቤልና ቃይል ሌላው ምላጭ ሰው እያልኩም ሰራዋለን። እነዚህ ሶስቱም እንደ አንድ ናቸው ለእኔ። ማለት አሰራሩ ወይም ደግሞ እዛ ጋር ሳስቀምጠው ይለያል እንጂ ተያይዞ የሚመጣ ነገር ነው። አቤልና ቃይል ብዬ የምሰራው አሁን የምናያቸው ችግሮች ሁላ የአቤልና የቃይል ችግር ያኔ በፊት የነበሩ ነገሮች ናቸው። ምናልባት እንደ መጽሐፍ ቅዱስ ሄጄ ልግለጽልህና በፊት ወንድሙ ገደለው እና አሁን ይህ አሁንም ያለ ነገር ነው። ማለት እንደ ሀገርም ስትሄድ ያ እዛ ጋር የነበረ የቤተሰብ ጉዳይ ነገር ሊሆን ይችላል፣ ግን ያ ነገር አለ እና እነዛ ነገሮች የመጡት ከፍቅር ጉድለት ነው እና ፍቅር ቢኖረን ሌሎቹን ነገሮች ማስተካከል እንችላለን ብዬ አመጣውኝና ወደ ምላጭ ሰው ቀየርኩ።
ምላጭ ሰው
አንዳንዴ ምላጭ ሰው እያልኩ እሰራዋለሁ። ለምሳሌ ምላጭ ሰው እያልኩ እሰራለሁ። ምናልባት ጥሩ ይሆናል፣ ከአንተ ጋር አብሮ ይጓዛል። ያ ሰው መሀል ላይ ያለውን ህይወት ነው እኔ እያየሁ ያለው። እለት እለት የምንንቀሳቀሰውን እና አብሮክ ሊንቀሳቀስ ይችላል፣ ለደቂቃም ሊሆን ይችላል። ግን ባገኘው አጋጣሚ የሆነ ጭረት ነገር ጥሎብህ ይሄዳል ያ ሰው። ፓስፖርቱም ጋር ስትሄድ ይሄ ሁላችንም ማለት የምንፈልገው ነገር አለ፣ ራሳችንን ብቻ ማዳንና ራሳችንን ብቻ የሆነ ቦታ ላይ ማግኘት እንፈልጋለን። እና ምናልባት አሁን እየተቀየረ ይመስለኛል። አሁን እኔ አገሬ ላይ በማየው ነገር ትንሽ እየተቀየረ ነው። የተወሰኑ ሰዎች በዛ ነገር ያላመኑበት ሰዎች አሉ። ልክ አሁን ዳዊት እንዳለው ያለንን ወደ ኋላ ነገር ስናይ ፍቅር አለው፣ ብዙ ነገር አለው ወደ ውስጥ እና ያንን በጣም እያከበሩ እየመጡ ሰዎች አሉ ከወጣቱ። አሁን ግን ራስ ወዳድነት በጣም ራስ ወዳድነቱ ውድድሩ እስከ ሰውን እስከ ማጥፋት ድረስ አይነት ነገር ነው እና ፍቅር ማጣት የሚለውን ነገሮች ሁላ ሁልጊዜ የምንንቀሳቀሰው ነገር ነው እና እንደ አንድ ቲም አድርጌ የሰራሁት ነገር ነው።
ተያያዥነት ባላቸው ጭብጦች ላይ እየሰራሁ ነው። ትኩረቴም የፍቅር መጉደል የሚያመጣቸውን በተለያየ ሶስት መሰረታዊ ጭብጦች ውስጥ እየሰራህ መሆንን የገለጽክልን፣ የፓስፖርት ፎቶ፣ አቤልና ቃየል፣ ምላጭና ሰው ተያያዥ ናቸው ብለህናል አማኑኤል። እስኪ ካንተ ስራዎች ጋር ተያይዘው የተነሳ አንድ ነገር መናከልና ወደ ዳዊት መለሳለሁ። ከዚህ ቀደም ሳሎን ኢትዮጵያ በተባለ መጽሔት ላይ ካርቱን ንድፎችን ስትሰራ እንደነበረ ወደ አዲስ አበባ ከመመለስ በፊት በእስራኤል መቆየትህን ይናገራል። እስኪ ንገረን፣ ካርቱን ራሱን የቻለ ጥሩ የጥበብ ስራ ነው። በአንድ ንድፍ ውስጥ ብዙ ታሪክ እንዲናገር በተለይ ወቅታዊ የሆኑ በስላቅና በሚመረምር መንፈስ ሊታዩ የሚችሉ አግራሞት የሚያጭሩ ሀሳቦች የሚቀርቡበት የጥበብ ዘርፍ እንደመሆኑ እስኪ አያይዝልን ዛሬ ከምትሰራውም በመጽሔቱም ስትሰራው ከነበሩ ካርቱን ስራዎች ጋር።
በመጀመሪያ እኔ የምወደው ነገር አለ፣ ሀሳብን እንዴት ብዬ ነው በደንብ ሰው ጋር ማድረስ የምችለው ብዬ አስባለሁ። የመጀመሪያው እኔ እንዴት ይገባኛል ነው። ከዛ የገባኝን ነገር ደግሞ እንዴት ያ ሰው እኔ እንደገባኝ ቢያስ ወይ ደግሞ ወደ እኔ ሀሳብ እንዴት ይጠጋል ብዬ አስባለሁኝ። እና ያንን የካርቱን ስራ ስሰራ ብዙ ነገር አስባለሁኝ። እና እዛው አሜሪካን ነው የሚታተመው ሳሎን ኢትዮጵያ፣ የኢትዮጵያኖች መጽሔት ጋዜጣ ነው። እና ጥሩ ነበረ ማለት ጥሩ ነገር አስተምሮኛል። ይህንን አሁን የምታየውን ነገር ራሱ የምታየው ከዛ ጋር በተያያዘ ነው። እኔ ማስበው ሁልጊዜ ሰው መሀል ያለውን ነገር ማለት ሰዎች ሁልጊዜ እያዩት ወይ የታዘቡትም ሊሆን ይችላል ነገሩን ማደንዝዞ የምታልፈው ነገር አለ እና በቃ እኔ እውነቱን ለመናገር ፍቅር ማጣት በጣም ከባድ ነው። አንድ ላይ ህብረት የሌለህ ነገር ወይም ደግሞ ህብረት እንኳን ባይኖርህ ፍቅር ቢኖርህ ለተቃራኒው ሰው መልካም ነገር ቢኖርህ ውስጥ ቅን ቢሆን ትልቅ ነገር ይፈጠራል እና እዛ ላይ ብዙ ጊዜ የሚሰራው የነበረው ሰዎችን የሚያስደስት መጥፎ ነገሮችን የሚያስወግድ ነገር እንዲሆን ነው ስሰራ የነበረው እና ብዙ ይወደድ ነበር እና ከዛ ሀሳብም ስለነበረ መሀል ላይ ያው እሱን በራሴ ፍቃድ አቁሜ እድሉን ስላገኘውኝ ወደ እስራኤል ሀገር ሄድኩኝ። እዛ በመመላለስም ቢሆን ኖር ያለው እና ያው እዛ ጋም ያለውን ነገር ስታይ አንደኛ የዘረኝነትም አለ ብዙ ነገር አለ ስታይ በቃ ሁሉም ጋር መጨረሻ ላይ ያለው ችግር ምንድን ነው? ፍቅር ማጣት ነው። በቃ እሱን ነገር ይዤው መጥቻለሁኝ ብዬ አስባለሁ ለራሴ። አልሰራውም በደንብ ግን መስራት ፈልጋለሁኝ በደንብ እሱን ሰዎች ይረዱታል ብዬ በማስበው መልክ ውስጥ ድረስ እየደረስኩኝ መስራት እፈልጋለሁ።
አነጋጋሪ አወያይም ይመስለኛል ውይይቶችን የሚያጭሩ መሆናቸው ነው በስራዎቻችሁ ጭብጦች የተመላከቱት። ዳዊት ወደ አንተ ልመለስና ጥያቄ ልወርውር። ከአውደ ትዕይንቱ ባሻገር በስራዎቻችሁ በተለይ ደግሞ በአገር ውስጥ ስራዎቻችሁን ለስነ ጥበብ አድናቂዎች የምታቀርቡ መሆኑን መገመት እችላለሁ። ስራዎቻችሁን በቦታው ተገኝቼ ባላይም ዛሬ በአገር ውስጥ ያለው የስነ ጥበብ ስራዎችን የማድነቅ ሰዎች ቦታና ጊዜ ሰጥተው የመከታተል ሁኔታ ምን ይመስላል? ሰዎች ምን ያህል ይማረካሉ ለጥበብ ስራዎቻችሁ? እናንተንስ የቱን ያህል ያበረታታችኋል አሁን ያለው ሁኔታ?
ልክ ነህ። እንግዲህ እስካሁን እስካለኝ ኤክስፒሪያንስ ድረስ ከአርት ስኩል ተመርቄ በወጣሁባቸው ጊዜያቶች ጀምሮ እንግዲህ ከዛሬ 13 ዓመት ገደማ ነው እንግዲህ ተመርቀን የወጣ ነው። ያኔ በጣም አስቸጋሪ ነበር። አየህ ከአርት ስኩል ወጠ አርቲስትነት በኢትዮጵያ ብቻ ሳይሆን ባደጉትም ሀገሮች አርቲስት መሆን ከባድ ነው፣ ቻሌንጅ ነው። በጣም ፈታኝ የሙያ ዘርፍ ነው። በታዳጊ ሀገርና እኛም ሀገር ደግሞ ሲሆን እጅግ በጣም አስቸጋሪ ሁኔታዎች አሉት። እንግዲህ አንድ ለእናቱ የሚባለው አርት ስኩል ወይም አዲስ አበባ ፋይን አርት ስኩል ከዛ 20 ተማሪዎች ይመረቃሉ እና ከዛ ስራ ነው የምትፈልገው። በጊዜው ፉል ታይም ስቱዲዮ አርቲስት መሆን እጅግ በጣም ፈታኝና ከባድ ነገር ነው። ከኪስ አውጥተን ቤት ኪራይ መክፈል አለብህ። ስለዚህ እነዚህን ሁሉ ማድረግ ስለማይቻል በጊዜው እኛ በግሩፕ ሆነን ስቱዲዮ ስታብሊሽ አድርገን አበሻ አርት ስቱዲዮ የሚባለው መጀመሪያ በ13 አርቲስቶች ከዛ 5 አርቲስቶች ቀርተው በ5 አርቲስቶች የቀጠለ ስቱዲዮ ነው። እንደዛ በግሩፕ ሆነን ከኪስ አውጥተን ራሳችንን ፕሮሞት ማድረግ የጀመርንባቸው ጊዜያቶች አሉ። እንግዲህ ፈታኝነቱን ነው እንግዲህ ከዛሬ 13 ዓመት በፊት እንዲሁም አድናቂም አርት ኮሌክተርም ጋለሪዎችም በጣም ውስን ነበሩ በጊዜው። አሁንም ውስን ናቸው። በእርግጥ እንግዲህ ያ ሂደት እንግዲህ 13 ዓመት ስቱዲዮ ስቆይ በየአመቱ የራሱ የቻለ ለውጦች አሉት። አበሻ ክላይንቶች አሉን፣ አበሻ ኮሌክተሮች አሉን። ሾዎች የምናደርግባቸው ላይክ እንደ ኢንስቲትዩቶች እንደ አሊያንስ ኦፍ ፍራንስ፣ ጣሊያን ካልቸር፣ ጀርመን ኢንስቲትዩት እንዲሁም ሌላ ጋለሪ አትኒ ጋለሪ የተባሉት እነዚህ ናቸው እንግዲህ አሁን ማሳያ ቦታዎቻችን የነበሩት። ተጨማሪ መሳይ ራኬብ አብሮ የከፈቱት አዲስ ፋይን አርት ጋለሪ አለ። ሚፍታ የሚባል አንድ ወጣት ኪዩሬተር እሱም የጀመረው ጋለሪዎች አሉ። በእነዚህ 13 ዓመቶች እንግዲህ እነዚህ አይነት ጋለሪዎች ተከፍተዋል። ከዚህም በላይ እንፈልጋለን። አሁን አይ ቲንክ አርት ስኩል በአመት 30 ተማሪ ምናምን ያስመርቃል ይመስለኛል። ለ30 ተማሪ እስካሁን ድረስ ለተመረቀውም ተማሪ የሚሆን ቦታ በቂ አይደለም። ፖቴንሻል እንዳለ ወጣት አርቲስቶች እጅግ በጣም ታለንት ሊሆኑ ፖቴንሻል ያላቸው አርቲስቶች አሉን አገር ውስጥ ግን እነዚህን ሰዎች በአግባቡ ኤክስፖዝ የሚያደርጋቸው ለዓለም አቀፍ እይታ እንዲበቁ የሚያደርግ ጋለሪም ሆነ ኩሬተር በቂ አይደለም ያሉት። በጣም የሚቆጠሩ ናቸው። እነሱም የያዟቸውን ይዘው ነው እየሞከሩ ያሉት። ስለዚህ ከተከታይ የሆኑት አዳዲስ ጄኔሬሽኖች ብዙ ነገር ይጠብቃሉ። ብዙ ነገሮች፣ ብዙ ስፔስ፣ ብዙ ጋለሪ ይጠብቃል። ባለው ሁኔታ ግን እድገት የለም ማለት አይደለም። ለውጦች በየአመቱ አሉ፣ ዘገምተኛ ናቸው። ለውጦች ግን አሉ። የሚያበረታታ ነው ግን እንዳልኩ በጣም ብዙ መስፈራት ይፈልጋል፣ ከመንግስትም ይሆን ከባለሀብቶችም ለዚህ ነገር ትኩረት መስጠት። ምክንያቱም ስነ ጥበብ ማለት አይ ቲንክ የአንድ ሀገር የአንድ ዘመን የእሳቤ መገለጫ ነው። ለሚቀጥለው ጄኔሬሽን ማስተላለፊያ ዘዴዎች ናቸው። ስለዚህ እነዚህን ካልተንከባከብን፣ እነዚህን አዌር ሆነን መጠበቅና ለእነሱ ኮንሰንትሬት አድርገን ተገቢውን ቦታ ካልሰጠን እንደ ሀገር ምንድን ነው የምናስተላልፈው ለሚመጣው ጄኔሬሽን? አጠያያቂ ይሆናል። ስለዚህ ያለው ዘገምተኛ እድገት ስለሆነ አይ ቲንክ ትኩረት ይፈልጋል። ይሄ ነው ያለው።
አድማጮች፣ ያሉላና የእንግዶቹ የስነ ጥበብ ወግ አልተቋጨም። ተከታዩ በቀጣይ ሳምንት ይቀርባል። ለአሁኑ ግን ወጣት ሰዓሊያኑን አማኑኤል ተገኒንና ዳዊት አበበን እናመሰግናለን።
ወደ ተከታዩ ዝግጅት እንዝለቅ። ሳይንስና ሕይወት።
ኬንያና ኢትዮጵያ ውስጥ የሚገኙ ወጣቶች የኢንተርኔትና የስልክ አጠቃቀማቸው ምን ይመስላል? በሚኖሩበት አካባቢ የሚያገኙት አገልግሎትስ? በሚሉ ጥያቄዎች ላይ እንዲወያዩ ሶስት እንግዶችን ጋብዘናል። ጽዮን ግርማ ናት ያወያየቻቸው። እንግዶቹ ራሳቸውን በማስተዋወቅ ይጀምራሉ።
ሜሮን እባላለሁ፣ ከዳረሰላም ታንዛኒያ ነው።
ዮሐንስ እባላለሁ፣ ከአዲስ አበባ ኢትዮጵያ።
ፋሲል ግርማ እባላለሁ፣ ከናይሮቢ ኬንያ።
ሜሮን፣ ኢንተርኔት እንዴት ነው የምትጠቀሚው? ስልክ እንዴት ነው የምትጠቀሚው? ታንዛኒያ
የተለያየ ሰርቪስ ፕሮቫይደሮች አሉ። አንቺ የምትመርጭውን ሰርቪስ ፕሮቫይደር ትወስጂና ፓኬጆች አሉ። የየቀኑ አላቸው፣ ሳላቸው፣ የወር አላቸው። እኔ የወሩን አስገባለሁኝ፣ አያልቅም። ወሩን ሙሉ አንድ አስገብቼ ከሆነ እስከ 30 ድረስ እጠቀማለሁ እያለ ምንም መቋረጥ።
ኢንተርኔት ስትጠቀሚ ገደብ አለው? ገደብ ይሰጥሻል ኢንተርኔት አጠቃቀምሽን በተመለከተ ነው ወይስ የፈለግሽውን ነገር ከፍተሽ ማየት ትችያለሽ? እንደ ፊልም ማየት ትችያለሽ ወይ ስልክሽ ላይ?
አይነት ገደብ የለውም። ዛሬ 3 ሰዓት አስገብቼ ከሆነ የዛሬ ወር ኤግዛክትሊ በዚህ ሰዓት 3 ሰዓት ላይ ያቆማል። እስከዛ ሰዓት ድረስ የፈለግኩትን ነገር አለው፣ የፈለግኩትን እሰራለሁ። ኢሜይል እንደፈለግኩት እጠቀማለሁ። ዩቲዩብ ላይ ገብቼ እንደፈለግኩ ቪዲዮ ማየት እችላለሁ፣ ዳውንሎድ ማድረግ እችላለሁ። ላፕቶፔን አገናኝቼ እንደ ሆትስፖት መጠቀም እችላለሁ። ሌላም ሰው የእኔ ላፕቶፕ ሆነ የሌላ ሶስተኛም ሰው ፈክቼ መጠቀም እችላለሁ። ያለምንም ገደብ ነው የምንጠቀመው።
ፋሲልስ፣ እስቲ አንተ ኬንያ እንዴት ነው የምትጠቀመው?
እዚህ 4 የስልክ አገልግሎት ሰጪ ድርጅቶች አሉ። ሳፋሪኮም፣ ኤርቴል፣ ኦሬንጅ እና ዩ የሚባሉ የስልክ አገልግሎት ሰጪዎች አሉ። ሁሉም ደግሞ የኢንተርኔት አገልግሎትም አብረው ይሰጣሉ። ትልቅ ውድድር አለ በመካከላቸው እና ለተጠቃሚው የተሻለ አገልግሎት ለመስጠት የተሻለ የአየር ሰዓት እና የተሻለ የኢንተርኔት ካፓሲቲ አገልግሎት ለመስጠት ስለሚወዳደሩ ተጠቃሚው ጥሩ አገልግሎት ያገኛል።
በወር ምንድን ነው የምትጠቀመው አንተ? ኢንተርኔትና ስልክ እንዴት ነው የምትጠቀመው?
እኔ ከሁለት አገልግሎት ሰጪዎች ነው የምጠቀመው። ከሳፋሪኮም እና ኤርቴል እጠቀማለሁ። ኢንተርኔት ደግሞ ሌላ ራሱን የቻለ ኢንተርኔት አገልግሎት ሰጪ እና የቴሌቪዥን አገልግሎት የሚሰጥ ዙኩ የሚባል አለ። የዋይፋይ ለቤት የምጠቀመው እሱን ነው። ከዛ በተጨማሪ ግን ሞባይሌ ላይ የሁለቱንም የኤርቴልንም የሳፋሪኮምንም እንዳስፈለገኝ ሁኔታ እያቀያየርኩ እጠቀማለሁ።
እያጠፋህ እያበራህ ነው ኢንተርኔት የምትጠቀመው ወይስ ያልተገደበ የኢንተርኔት አጠቃቀም ነው ያለ ልክ እንደ ታንዛኒያ?
ከሞላ ጎደል ሜሮን የገለጸችውን አይነት ቢሆንም የምፈልገውን ያህል የኢንተርኔት መጠን በስልኬ እገዛለሁኝ። ማጥፋት ማብራት የሚባል ነገር አያስፈልገኝም። ከተጠቀምኩ በኋላ ያ ካለቀ እንደ አዲስ ገዝቼ እጠቀማለሁ።
ዮሐንስ፣ የኢትዮጵያን ሁኔታ ንገረን እስቲ። እንዴት ነው ኢንተርኔት የምትጠቀመው?
እዚህ ኢትዮጵያ ውስጥ አንድ የቴሌኮም ካምፓኒ ብቻ ነው ያለው፣ ኢትዮ ቴሌኮም የሚባል ከእነሱ ነው የምጠቀመው። ያው ሌላም አማራጭ የለንም። እዚህ የምጠቀመው እኔ አሁን የኢንተርኔት ፓኬጅ አላቸው፣ 3G ኢንተርኔት። ያው በሳይዙ 1 ጂቢ፣ 2 ጂቢ፣ 3 ጂቢ እየተባለ የሚሰጥ ሳይዝ አለ። በሱ ሳይዝ መሰረት ነው የምንከፍለው፣ በዳውንሎድ መጠኑ ማለት ነው። ለምሳሌ እኔ የምጠቀመው 4 ጂቢ ኢንተርኔት አለ። በወር 1000 ብር ነው የምከፍለው። እሱንም አብቃቅቼ በጥንቃቄ የምጠቀም ከሆነ ነው እንጂ ቁጭ ብዬ ብጠቀምበት በአንድ ቀንም በሁለት ቀንም ልጨርሰው እችላለሁ። የ4 ጂቢ ፍላሽ ዲስክ ወይም 5/6 ሲዲ የሚሆን ፋይል በፊልም ብንመነዝረው 1/4-5 ፊልም እንደማለት ነው መሰለኝ፣ ካልተሳሳትኩኝ። ግን ግራም መፈሰቀኝ የሚጫነውም የሚወርደውም የሚላከውም ኢሜል የምትቀበዩን ኢሜል ማህበራዊ ድረገጽ ላይ የምታጠፊው ጊዜ የምታዳምጪው ሙዚቃ ዜናው ሁሉ ተደማምሮ 4 ጂቢ ከሞላ ይቆማል። ያ ማለት አንድ ድረገጽ ላይ ብቻ ራሱ 4 ጂቢ የሚሆን ነገር አታገኝም ማለት አይደለም። ጫን ያለ መጽሐፍ ራሱ ላውርድ ብቲ 4 ጂቢ የሚሞላበት አጋጣሚ ይኖራል። ከዛ በተረፈ ስልክ አጠቃቀሜ ያው ከራሱ ከኢትዮ ቴሌኮም ነው የምጠቀመው። አቆጣጠሩ በደቂቃ ነው የሚቆጥረው። በመጣበት ስልክ ላይ ኢንተርኔትም ኦን አድርገን ስንጠቀም እንደዛው በዳውንሎድ ነው የሚቆጥረው። ስለዚህ ኢንተርኔቱን አጥፍቶ መጠበቅ አለ። የተወሰነ ነው አጠቃቀማችን።
ከፈልከው መጠን 24 ሰዓት ያልተገደበ የኢንተርኔትና የስልክ አገልግሎት፣ ያልተገደበ የቴክስት ሜሴጅ እና የሚያገር ውስጥ ጥሪዎች አሉ።
ያልተገደበ ለስልክ ሳይሆን ለኢንተርኔት አለ። ለስልክ በመስመር ሰብስክራይብ አድርገሽ በስልክ ትጠቀሚያለሽ፣ በወር የምትከፍይው አለ። እሱም በምትጠቀሚው ልክ ነው እንጂ የተገደበ ነው። ኢንተርኔት ጋር ስንመጣ ግን ያልተገደበ አገልግሎት የሚሰጡበት አጋጣሚ አለ። ከፍ ያለና በግለሰብ ደረጃ አቅም የማይፈቅደው አይነት ነው ገንዘቡም የሚጠየቀው።
ሜሮን፣ ስንት ብር ነው የምትከፊው?
አሁን ኢንተርኔት የምጠቀመው ወደ ኢትዮጵያ ስመነዝረው 250 ብር ማለት ነው። ያልተገደበ ኢንተርኔት ትጠቀማለች። የመደወያ ግን 1000 የምገዛው ለወሩ 50000 ነው። ሽልንግ የምከፍለው 50000 ታንዛኒያ ሽልንግ ማለት 500 ብር ነው። 1000 ደቂቃ ለወር ይሰጥሻል። እሱን ነው ሁሌ ማስገባ እና የምጠቀመው ወር ከወር አድር።
ስለዚህ 200 ብር ኢንተርኔት እና
550
750 ብር ስልክም ኢንተርኔትም ታገኛለሽ። ዮሐንስ
በደንብ አውርቼ በደንብ ኢንተርኔት ተጠቅመው።
ዮሐንስ፣ ለሜሮን ጥያቄ አለ ከዚህ ጋር የተያያዘ ከኢትዮጵያ ጋር የተያያዘ?
አሁን እሷ ስትናገር የተሻለ ተጠቅማ የምትፈልገውን ሁሉ አድርጋበት ነው ኢንተርኔቱ ላይ። እኔ እንዳልኩሽ ደግሞ የ3 ደቂቃ የ4 ደቂቃ ቪዲዮዎችን መመልከት ብፈልግ በቀን ተሳቅቄ ነው። እሱንም ወሩ ከማለቁ በፊት ሌላ ተጨማሪ ብር እንደምከፍል ስለማስብ በጥንቃቄና በመሳቀቅ ነው እንጂ እሱንም አንድ ወር የሚያደርሰኝ እንደ ልቤ ሆኜበት 1000 ብር ከፍያለሁ ብዬ አይደለም መምልሽ። ልዩነቱ ሩቅ ለሩቅ ስለሆነ ማቀራረብና ለመጠያየቅም አይመችም። በተጨማሪም አማራጭ የካምፓኒዎች ስለሌሉ እዛኛው ጋር ልሂድ ማለት አልችልም እኔ። እሷ ደግሞ እዛኛው ጋር ልሂድ ማለት ትችላለች። ሁኔታው አንድ ስላልሆነ ልምዱም አንድ አይደለም።
እኛ ጋር የተለያዩ ሰርቪስ ፕሮቫይደሮች ስላሉ ለውድድሩም ስላለ አሁን ቅድም ናይሮቢ ልጅ እንዳለው እኛ ጋም ቮዳኮም አለ፣ ኤርቴል አለ፣ ቲጎ አለ፣ ቴልሚሳል አለ፣ ስማይል አለ፣ ሀሎቴል አለ። ወደ 6-7 ድርጅቶች አሉ። እኔ አሁን 3ቱን እጠቀማለሁ። እናንተ ጋር አንድ ፕሮቫይደር ብቻ ስላለ
ያው ከሰዎቹ ጋር መገናኘቱን እስከፈለግሽ ድረስ እና ኢንተርኔትን ለተለያዩ የግልም ሆነ የሙያ ጥቅሞች እጠቀመዋለሁ ብለሽ እስካሰብሽ ድረስ አማራጭ የለሽም። ዝም ብለሽ ባለው ነገር እሱን የምትከፊበትን አቅም ለማጠናከር ትሞክሪያለሽ እንጂ ከዚህ ጋር ብለሽ አኩረፈሽ ሌላ ቦታ ለመሄድ እድሉም በሩም የለም።
ፋሲል፣ ለዮሐንስ ከናይሮቢ ጋር አንተ ካለህበት ጋር ዮሐንስ ከገለጸው ጋር አነጻጽረህ ጠይቀው ነገር አለ?
ጠይቀው የምፈልገው አንድ ነገር ትልቁ እድል እዚህ ያገኘሁት ላይቭ ስትሪሚንግ ወይም ቀጥታ የሚተላለፉ ፕሮግራሞችን ኢንተርኔቱ ሳይዘገይ መከታተል ይችላለሁኝ። በዚህ ላይ ስካይፕ ለማውራትም በቪዲዮ ቻት ለማድረግም ቢሆን በጣም አመቺ ነው። ፍጥነቱ ጥሩ ነው። አንዴ ደግሞ አንሊሚትድ የሆነ ያልተገደበ ለወር ወይ ለሳምንት ከገዛሁኝ የኢንተርኔት አገልግሎቴ የቱንም ያህል ዳውንሎድ ባደርግ፣ ላይቭ ስትሪሚንግ ብከታተል፣ ቪዲዮ ባይ አይቋረጥም። እስከ ሳምንት እስከገዛው ጊዜ ድረስ ገደብ ድረስ ወይም ለአንድ ወር ከሆነ እስከ ወር ድረስ እንደዚ አይነት አገልግሎት አሁን ተጀምረዋለሁ ኢትዮጵያ ውስጥ የሚለውን
ያልተወሰነ አገልግሎት የሚባል አለ። ከፍ ባለ ብር በወር ከፍለ አለገደብ የምትጠቀመው በዋይፋይም ለሰዎች የምታጋራው አይነት አገልግሎት አለ። እሱን ግን ለግለሰብ ለቤት ለቤት ጥቅም የሚሆን አይነት ነገር አይደለም። አንደኛ ገንዘቡንም አችለውም ብሩ በዛ ይላል። ያልተገደበ መሆኑን ስታስብ እንግዲህ የተገደበው 4 ጂቢ በ1000 ብር ከተሸጠልህ ያልተገደበ ሲሆን ከፍ ይላል ብሩ። እኔ ያው በቤተሰብ ደረጃ ስለምጠቀምበት ኮኔክሽኑን ዋጋውንም ለማጣራት አልሞከርኩም፣ ግን ለንግድ ወይ ለቢሮ አገልግሎት ካልሆነ በስተቀረ ለቤት ጥቅም የሚሆን ነገር አይደለም እሱ።
እዚህ ዋይፋይ ለግለሰብ ለቤተሰብ መያዝ በጣም የተለመደ ነው። እኔ እንኳን የቤት ውስጥ የራሴ ዋይፋይ ይኖረኛል። ከዛ ሩሜቶችም ሼር ያደርጋሉ። በኮምፒውተራችንም በሞባይላችንም ይጠቀማል። እያንዳንዱ ቤት በሚባል ደረጃ አብዛኛው የራሱ የሆነ ዋይፋይ አለው። ለመስሪያ ቤት ብቻ ሳይሆን ግለሰብ የሚጠቀመው ነው። ዋጋውም ቤቱንም ያህል ውድ አይደለም፣ በጣም አነስተኛ ነው። ለምሳሌ እኔ የምጠቀመውን ብነግር 3500 ሺሊንግ ነው። 3300 ሺሊንግ ወደ 700 ብር የሚደርስ ነው። በእርግጥ እዚህ ያለው የገንዘብ አጠቃቀምና አገር ቤት ያለው የገንዘብ አጠቃቀም በተወሰነ መልኩ ይለያል። እዚህ የገንዘብ እንቅስቃሴው ፈጣን ስለሆነ ገንዘብ
የማግኘቱም እዛ የማጣቱም ልክ እንደዛው ነው። እንደ ዋይፋይ በግለሰብ ቤት መኖር ትልቅ ነገር አይደለም፣ ማንኛውም ሰው ሊኖረው የሚችለው ነገር ነው። አሁን እንዴት ነው እየተለመደ ነው በየቤቱ
እንግዲህ እኛ በቤት ደረጃ እንግዲህ ትልቅ ነገር ሆኖብን እየተጠቀም ነው አይደለም። ለግለሰብ እንደ አንድ ሰው 1000 ብር በወር ለኢንተርኔት መድቤ በወር ስንት አግኝተ ነው የሚለውም እኮ ጥያቄ ይመጣል። ቀጥለው 1000 ብር ብዙ ብር ነው ለአንድ ሰው ደሞዝ ተብሎ ሊከፈለው የሚችል ገንዘብ ነው።
አሁን እዚህ 1000 ብር ማወጣ ከሆነ የራሴ የሆነ ዋይፋይ ይኖረኛል፣ እንደዚህ ሞባይልም ላይ የፈለግኩትን ያህል ዳታ ጭኜ ከወር እስከ ወር መጠቀም ይችላሉ። 1000 ብር ለኢንተርኔት እና ለስልክ በጣም ብዙ ነው። እዚህ ሀገር ዋይፋይ ያስጠቅመሃል ከወር እስከ ወር፣ ለስልክህም እንዲሁ ተጨማሪ የአየር ሰዓት እና የኢንተርኔት ዳታ መግዛት በአንድል መግዛት ትችልበታለህ።
ሜሮንም ያለችው እሱን ነው። ዮሐንስ 1000 ብር በወር ያለው ብዙ ነው። 1000 ብር በኢትዮጵያ የኑሮ ደረጃ ትንሹ እንኳን የደሞዝ መጠን 530 ብር አካባቢ ነው። ስለዚህ የኑሮ ደረጃቸው ዝቅ ያሉ ሰዎች ለምሳሌ የወር ገቢያቸው ከ1000 ብር በታች የሆኑ ሰዎች በየሀገራቸው ያለው ኢንተርኔት አጠቃቀም ምን ይመስላል? ከፋሲል ልጀምር።
እዚህ ከካርዶቹ ማየት ይቻላል። የ10 ሳንቲም ካርድ አለ፣ የ20 ሳንቲም አለ፣ ከዛ የ50 ሺሊንግ፣ የ100 ሺሊንግ እያለ እስከ 1000 ሺሊንግ ነው። ከዛ በኋላ የሚፈልግ ሰው ከ1000 በላይ መሙላት ይችላል እና እንደየ አቅማቸው ሞልተው ካርዱን መጠቀም ይችላሉ። አንዳንዴ ነጻ ዋይፋይ ማግኘት እድሉ የሰፋ ነው። በጋራ ጎረቤታሞች ሼር ያደርጋሉ። ሙሉ ለሙሉ መክፈል የማይችሉ ከሆነ ስልክ ላይ ደግሞ በአቅማቸው እንዲሞሉ በሁሉም ስልክ አገልግሎት አቅራቢ ድርጅቶች ከአነስተኛ እስከ ከፍተኛ ድረስ የስልክ መሙያ ካርዶ ይችላሉ። ያንን መጠቀም ይችላሉ።
ታንዛኒያ ስሜሮን፣
ዝቅተኛ ሰው ደግሞ ሊሞላው የሚችለው የየቀኑ ፓኬጅ አሉ። ለ24 ሰዓት ፓኬጆች አሉ። እሱም ሞልቶ መጠቀም ይችላሉ እና ሁሉም እንደ አቅሙ መኖር ይችላል። ደግሞ የኑሮ ዝቅተኛ ብዬ ስልሽ አሁን ከኢትዮጵያ ጋር ለአወዳደርበት ኢትዮጵያ ላይ እዚህ በጣም ይለያያል። እዚህ ለምሳሌ የቤት ሰራተኛ ምንም ብለሽ ብቲ መንግስት የደነገገላቸው የወርሃዊ ገቢ 150 ሺ ማለት 1500 ብር ነው በኢትዮጵያ እና ከኢትዮጵያ የተሻለ ይኖራል።
ዮሐንስ፣
ሰው የመገናኘት ፍላጎት አለው። ዘመናዊነትም ስለሆነ ቴክኖሎጂም ስለሆነ እሱን ለመጠቀም ፍላጎትና ጉጉት እንዳለው በተለያየ መልኩ ትገነዘቢያለች። ግን የ1000 ብር ገቢ ያለው ሰው ኢንተርኔት እንዴት ነው የሚጠቀመው ብሎ ለማወቅ በተለያየ መልኩ የገቢ መቀነስና የፍላጎት መጨመር የሚያያዙ ነገሮች ናቸው። የኢኮኖሚክስ ሀሳብ ነው። ገቢሽ ሲጨምር ፍላጎትሽ ከፍ ይላል። ገቢሽ ዝቅ ባለ ቁጥር ደግሞ ወጪዎቹን እየቀነሽ ነው የምትሄጂው። እና ግን የ5 ብር ካርድ፣ የ10 ብር ካርድ፣ የ15 የ25 እያለ የሚሄዱ ካርዶች አሉ። አማራጮች ለሞባይል ስልክ ላይ ኢንተርኔት መጠቀም ለሚፈልግ ሰው እነሱ እንደ አማራጭ ይሆናሉ። 5 ብሩን ካርድ ብትሞይ ግን 6 ደቂቃ ስልክ ማውራት ማለት ነው። የ5 ብር ካርድ ወይም ደግሞ 15 SMS እንደማለት ነው። አሁን የከፍታና የዝቅታ ነገር ይመስላል ሳወራው። ግን የ1000 ብር ገቢ ያለው ሰው ኢንተርኔት የመጠቀም ፍላጎት ይኖረዋል ብለሽ አታስቢ። በልቶበት ለሱ የቤት ኪራይ ከፍሎ ለሱ ሳሙና ገዝቶ ለሱ የጥፍር ብሩሽ ገዝቶ አይሆንም። ስለዛ ፍላጎቱን ነው የሚገድበው። ኢንተርኔት ካፌዎች ታያቸዋለሽ፣ ሪፍሬሽ እያደረጉ ይሞክራሉ። ያ ደግሞ ብሮድባንድ ስለሚሆን ብዙ ጊዜ ፍጥነቱም ጥሩ አይደለም፣ ወይ ደግሞ ይቋረጣል ኮኔክሽኑም። ትናንትና በአጋጣሚ ኢንተርኔት ካፌ ነበርኩ፣ ቪዲዮ ላወርድ እጄ አልሰራም አለኝ። አይሰራልኝ ግን 10 ብር ነው 11 ብር ከፍዬ ወጣሁ። እኔ አሁን የምጠቀመው ኢንተርኔትን ኮኔክት አድርጌ ዊንዶውስ ምንም አፕዴት እንዳያደርግብኝ አድርጌው ነው የምሰካው። ኦንላይን አፕዴተሮቹን ኦፍ ኦፍ አድርጌያቸው አጠፋፍቼ እቀመጣለሁ። ምክንያቱም አፕዴት የሚያደርግ ከሆነ ለወር የገዛሁት ኢንተርኔት በአንድ ቀንም ሊያልቅብኝ ይችላል። ካለቀ በኋላ ደግሞ እየገዛው የምጠቀም ከሆነ የ50 ብር ካርድ የ100 ብር ካርድ እየገዛ የምጠቀም ካልኩኝ ታሪፉ በጣም ነው ከፍ የሚለው። የመጀመሪያውን ፓኬጅ በቀላል አገልግሎት እንደምትጠቀሚ አልነበረም የሚሆነው።
ሶስታችሁንም በጣም አመሰግናለሁ። ግን ምን ተረዳችሁ አሁን?
እኔ የተረዳሁት ልንገርሽ?
አዎ አንተ የተረዳኸው ንገረኝ።
እኔ አሁን ብርድ ላይ ሆኜ ነው ማዋራሽ እና ድምጽ የሚርገበገበው ለዛ ነው። ውጭ ላይ ሆኜ በሰው ሀገር ቅንት ብዬ አንዳንዴ በሆኑ በተለያዩ አጋጣሚዎች ከሀገር ውጭ ሲሆን የኢንተርኔቱ ፍጥነት ከሚማርኩሽ ነገሮች ይሄ አንድ ሙዚቃ አለ፣ ጊቭ ሚ ዋን ሪዝን የሚል የትሬሲ ቻፕማን ጊቭ ሚ ዋን ሪዝን ቱ ስቴይ ሂር የሚል እኔ እዛ ውጭ በሄድኩበት ለመቅረት ኢንተርኔቱን ሪዝን አድርጌ ሰጣቸው ነበር።
ፋሲልስ?
ያው ምንጊዜም ማነጻጸሪያችን ኢትዮጵያ ነው። ከዛ አንጻር በአነሰ ዋጋ የተሻለ አገልግሎት የኢንተርኔትና የስልክ አገልግሎት እያገኘሁ እንደሆነ ተገንዝቤያለሁኝ። ከዛ በተረፈ ኢትዮጵያ ውስጥ ያለው አገልግሎት በተወሰነ መልኩ ደካማ እንደሆነና የተሻለ አቅርቦት ቅርብ እንደሚቻል በተለይ የግል የስልክና የኢንተርኔት አቅራቢ አገልግሎት ሰጪ ድርጅቶች ቢኖሩ የተሻለ አገልግሎት በዋና ከተማ ብቻ ሳይሆን በመላ ሀገሪቱ ሊሰጡ እንደሚችሉ ተገንዝቧል።
ከውይይታችን የተረዳሁት ነገር ከኢትዮጵያ ጋር ያው የምናነጻጽረው ያው ያለንበትን ነገር እንድናመሰግን አድርጎኛል። ኢትዮጵያ አንድ ሰርቪስ ፕሮቫይደር ብቻ ስላለ ነው። ከዛ በላይ ቢኖር ኮምፒቲሽንም ስለሚኖር አንዱ ከአንዱ ጋር ስለምንፎካከር የተሻለ ሰርቪስ ይሰጣል ብዬ አምናለሁ።
ዮሐንስ፣ እንግዲህ አንተ ላይ ነው ኢትዮጵያ ያለኸው ላይ ነው ውድ ነው ተብሎ የተፈረደው።
እውነት ነው። ሶስታችሁም ውጭ ነው እና ያላችሁት የጫንቤ ቤትን ታውቁታላችሁ። አሁን ፈርሷል እና እየታደሰ ነገር ፈርሷል። ጫንቤ ቤት ይባላል። እንደ እናት ጓዳ ነገር ነው ቤቱ። በጣም ጣፋጭ ምግብ ነው የሚሰሩት። ጋዛንት ነው እና ሞቷቸው አመስግነ ብላ ነው የሚሉት እና እናንተም አመስግናቸው።
እኛም ኢትዮጵያም ኬንያም ታንዛኒያም ያላችሁትን ተወያዮች እንዲሁም ባልደረባይን ጽዮን ግርማ እናመሰግናለን።
አድማጮች፣ ፕሮግራማችን እዚህ ላይ አብቅቷል። እስከ ነገ ደህና ቆዩን። አሁን ትግርኛ ይቀጥላል።
ደህና ደሩ።